አነሳሽነት ተቋቁሞ በአውሮፓ እንደ ጀርመን፣ ፈረንሳይ፣ ለንደን ካሉ ወንድሞቻችንና እህቶቻችን ጋር እንዲሁም ሰሜን አሜሪካ፣ ካናዳ እስከ አፍሪካ ሴኔጋል ድረስ ባሉ እና ቻይና ላይ ካሉ እንትኖች ወዳጆቻችን ጋር ተነጋግረን ይህን ነገር እንዴት ነው የምንወጣው ብለን በሁለት ፌዝ አስቀምጠን፣ አንዱ ፌዝ ያው ቅድም እንዳሉትም የማዕድን ማጋራቱን እንትን እሱን እናደርግና ሲቀጥል ደግሞ ወደ ሁለተኛ ስቴፕ እንዳለልኝ ነበረ። ያን በምናደርግበት ጊዜ እርዳታ ስናደርግ እኛ የመረጥናቸው በዚህ በኮቪድ ምክንያት ምናልባት ትኩረት የተነፈጉ ተቋማት ብለን ያዝናቸው ሁለት ሊነፈጉ ይችላሉ ብለን ያሰብናቸው ሁለት የአረጋውያን መርጃና ሁለት ህጻናት ማሳደጊያዎችን ነው የመረጥነው።
ድጋፉ ሊደረግላቸው የተመረጡት አሰገደች የአረጋውያን መርጃ ድርጅት፣ ዳዊት የአረጋውያን መርጃ ድርጅት እና 312 ጎዳና ተዳዳሪዎችን ከጎዳና በማንሳት ድህነት ላይ መስራት ለልማት ወይም ፖቨርቲ አክሽን ፎር ዴቨሎፕመንት ወይም ፓድ የተባለ ግብረሰናይ ድርጅት እያንዳንዳቸው የ70,000 ብር ዋጋ ያላቸው ልዩ ልዩ ምግብ ነክ ድጋፎች ተደርገውላቸዋል። በሌላ በኩል በሴቶችና ህጻናት ጉዳይ ቢሮ ስር ሞግዚ ተቀጥሮላቸው የሚያድጉ ህጻናትን ለመደገፍ 115,000 ብር የሚያወጣ ወተት፣ ዳይፐርና የመሳሰሉ ቁሳቁሶች ድጋፍ ተደርገዋል። ለአራቱም ድርጅቶች የተደረጉ ድጋፎች ድርጅቶቹ የሚያስፈልጋቸውን ግብዓት አይነት በመጠየቅ የተሰጠ መሆኑ ከዚህ በፊት ከነበሩ ተመሳሳይ ድጋፎች ለየት እንደሚያደርገው የኮሚቴው አባላት ተናግረዋል።
እነሱ በጠየቁት መሰረት በጠቅላላ እንደፍላጎታቸው ገንዘብ ከውጭ በተላከው መሰረት የ330,000 ብር ቃል የገባ ነው። ለሁሉም እንደየፍላጎታቸው ነው።
ለሁለቱም አረጋውያን ድርጅቶች እና
ለሁለቱም አረጋውያን ድርጅቶች ለህፃናቶች ጠይቀን ሄደን የሚፈልጉትን ነገር ገዝተልን ያለው።
ምን ምን ገዛችሁ?
ማኮሮኒ፣ ሩዝ፣ ጤፍ፣ ማሽላ፣ ፓስታ፣ ዱቄት፣ ምንድነው የህፃናቶች ዳይፐር፣ የህፃናቶች ኒዶ።
ከዚህ ባሻገር ኢትዮጵያንና ድሬዳዋን ወክሎ ይጫወቱ የነበሩ 3 ተጫዋቾች፣ አንድ በህይወት የሌለ ቀድሞ ተጫዋች ቤተሰቦች፣ አንድ መምህርና አንድ ቤተ መጻሕፍት ሰራተኛ ለነበሩ 6 አረጋውያን ለእያንዳንዳቸው ከ8,000 ብር በላይ በጥሬ ገንዘብ ተሰጥቷቸዋል። ኮቪድ-19 ድሬዳዋ ግብረ ኃይል በቀጣይም ለድሬዳዋ የኮሮና ቫይረስ መመርመሪያ መሳሪያ ገዝቶ ለማስረከብ በሂደት ላይ መሆኑንም ማህበሩን ወክሎ በድሬዳዋ የተቋቋመ ኮሚቴ አስተባባሪ የሆኑት አቶ አብዶሚ አስታውቀዋል። የከተማ ምክትል ከንቲባ አቶ ከድር ጀዋር፣ ሌሎችም የድሬዳዋ ተወላጆች የነተካበ ዘውዴና ቢተዋብሬን አራያ በመከተል ወገኖቻቸውን በሚችሉት ሁሉ እንዲደግፉ ጥሪ አቀርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ምሳሌም ፍቅሬ በባለፈው አመት በዚህ በዩናይትድ ስቴትስ ውስጥ ተዘጋጅቶ የነበረው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ከነበሩት ወጣቶች አንዱ ነው። እሱና በርካታ ከአፍሪካ ሀገሮች ተመርጠው የመጡ ወጣቶች ለወራት በዩናይትድ ስቴትስ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የቀለም ትምህርትና የትስስር ስልጠናዎችን ወስደዋል። በንግድና ስራ ፈጠራ ዘርፍ ስልጠና ያገኘው ምሳሌም ወደ ሀገር ቤት ከተመለሰ በኋላ ያደረጋቸው እንቅስቃሴዎችና የገጠሙትን ፈተናዎች ካፕታኑ ስዩም ጋር ተጫውቷል። ምሳሌም ከተሳተፈባቸው ቁም ነገሮች አንዱን በማብራራት ይጀምራል።
አገር ቤት ከተመለስኩ በኋላ ብዙ ዋና ስብሰባዎች ላይ ነበርኩ። ዋና ለኔ የምለው ለመጀመሪያ ጊዜ በኢትዮጵያ ታሪክ ጆብ ክሪኤሽን ኮሚሽን 5 to 20 years ኪድ ሸራተን አዘጋጅቶ ነበረ። ለየት የሚያደርገው ምን ነበረ? ይሄ ከፕራይቬት ሴክተር፣ ከሚዲያ፣ ከገቨርንመንት ሴክተር፣ ከኤንጂኦች ሁሉ አንድ ላይ ሆኖ ፕላን ማውጣት ነበረ። የክቡር ምክትል ጠቅላይ ሚኒስትር የነበሩበት የመሩበት ፕሮግራም ላይ ፓርቲስፔት አድርጌ ነበረ። ከዛ በኋላ ያለፈው ጊዜም እንደተናገርኩት የወጣቶች ስራ ፈጠራ ላይ እንዴት አድርጎ መንቀሳቀስ እንደምንችል የኔም ፕሮጀክትም ስራ ልምድ ላይ ያጠቁር ነበረ።
እንግዲህ ቀደም ብለህ እንደነገርከኝ የሀገሪቱ መንግስት የወጣቶችን ስራ ፈጠራ ለማበረታታት ባወጣው ህግ ውስጥ እይታቸውን ካጋሩ ሰዎች መካከል አንዱ እንደሆንክ ነው። በዩናይትድ ስቴትስ ቆይታ ውስጥ የተለያዩ ብልሃቶችን ተምራችኋል። ከሌሎች በርካታ የአፍሪካ ሀገራት የመጡ ወጣቶች አንድ ላይ ሆናችሁ እነዚህን ቁም ነገሮች በአሁን እንቅስቃሴ ውስጥ ምን ያክል ተጠቀምክባቸው?
ሶ በሶስት ነጥብ ወስደው እዛ የተማርነው ዋናው ነገር ምን ነበረ? ከተለያዩ አክተሮች ጋር እንዴት አድርጎ እንጌጅ ማድረግ የሚቻለው ሆና
የተለያዩ አካላትን እንዴት አሳታፊ ማድረግ ይቻላል በሚለው ማለት ነው።
ትክክልና እዚህ ከመጣሁ በኋላ እሱን ነው ወደ ስራ ያረኩት። ለምሳሌ እዚህ ልክ በኔዛስ ላይ የሚንቀሳቀሱ የፕራይቬት ሴክተር ላይ የሚሰሩ አሉ። ከእነሱ ጋር አንድ ላይ ሆነን ለወጣቱ እንዴት አድርገን ነው እንጌጅ ማድረግ የምንችለው ብለን አብሮን ሆነን አክቹሊ ወርክ ፕላን አውጥተን ነበረ። ከስለዚህ ወረዳና ቀበሌ ይሄድን ወደ ስድስት ቀበሌዎች ሄደን አዲስ አበባ ውስጥ አማክረን ዩት ሴንተሮች አሉ ጥሩ መንገድ ላይ ይሄድን ነበረ። በጥሩ መስክ ላይ ይሄድን እያለ ይሄ ኮቪድም ከመጣ በኋላ ነገሮች በሙሉ ትንሽ ቀዘቀዙ።
ቀደም ብለህ የኮቪድ-19 ቫይረስ የደቀነውን ተግዳሮት ጠቅሰልናል። የቀሰምከውን ወደ ፍሬ ለመቀየር በምታደርገው ጥረት ውስጥ ምን አይነት ችግሮች ኢትዮጵያ ውስጥ ገጠሙ ከተመለስክ በኋላ ከዩናይትድ ስቴትስ?
ሁለት ነገር ነው ዋና ፈተና የሆነው ከኮቪድ ውጪ ማለት ነው። አንደኛው ብዙ ፖሊሲዎቹ አሁን ከለውጡ በኋላ የመጡት ፖሊሲዎች ጥሩ ቢሆኑም ምንም መሬት ላይ አልወረዱም። ይሄ ማለት ምንድን ነው? ሬዲዮ ላይ የምንሰማው፣ ቲቪ ላይ የምንሰማው፣ እንደዚህ ወርክሾፕ ላይ መሬት የወረደ ነገር ብዙ ነገር የለም። ለምሳሌ የኔ ዘርፍ ላይ ኢምፕሎይመንት ወይም የስራ ኤጀንሲ ለመክፈት ነው። እሱ ህግ ራሱ እዚህ ሀገር ይቻላል ወይ ፕራይቬት ኢምፕሎይመንት ኤጀንሲ መክፈት የሚለው ራሱ ክሊር አይደለም። አንድ ቦታ ስትሄድ እንደዚህ ይለዋል፣ ሌላ ቦታ ደግሞ ስትሄድ ህጉ አልወጣም ይለዋል፣ ሌላ ቦታ ስትሄዱ እየታሰበበት ነው ይባላል። እና እንደዚህ ሲባል በዛ ፍቃድ ማውጣት አልችልም ማለት ነው። ሁለተኛ ነገር ደግሞ ኮቪዱም ሲመጣ ቻሌንጅ አድርገው፣ ሶስተኛ ነገር ደግሞ የሀገሩ ጸጥታ ትንሽ የባሰ የመጣ ነበር። አሁን ትንሽ ቀዝቅዟል። እኔ አሁን የአዲስ አበባ ውስጥ ስለሆንኩ ነው እንጂ ይሄ ምንድነው የራስ ደህንነት ከሌለ አንድ ነገር ላይ ፎከስ ለማድረግ በጣም ከባድ ነው። እና ለእኔ ብቻ ስል ሳይሆን ለብዙ ሰው ማለት እችላለሁ በጣም ከባድ ጊዜ ሆነ። ወጣቱ ደግሞ ከአንድ አመት በፊት ከነበረበት ጫና አሁን ደግሞ 3-5 እጥፍ እየሆነ ነው። የኑሮ ውድነት አለ፣ ጸጥታ ችግር አለ፣ ፖሊሲ ታች አለመውረዱ አለ። ያው ሀሳቡን ጥሩ ቢሆን ማለት ነው ፖሊሲው ላይ እና ይሄ ሲደራረብ ለእኛ እንደዚህ ከባድ ከሆነ ጣቱ ደግሞ በ3-4 እጥፍ በጣም ከባድ ይሆናል።
ፍታሌም ተግዳሮቶችን ችግሮችን ዘርዘር አድርገህ ቀደም ብለህ ነግረኸኛል። በዩናይትድ ስቴትስ ውስጥ በያሌ ፌሎሺፕ ውስጥ ተሳታፊ የነበራችሁ ልጆች ችግሩን ለመቅረፍ ያደረጋችሁት ንግግር ወይንም ደግሞ የመፍትሄ ሀሳቦችን ተለዋውጣችሁ ታውቃላችሁ ወይ? ስለ እነሱ እስቲ ንገረን።
እንደ ያሌ በፕሮግራማችን ባለፈው ጊዜ እንደነበረው አንድ ነገር እዛ ትሬን የተደረግነው ሾክ ሬዚሊየንስ በአማርኛ
እንቅፋቶችን የመቋቋም አቅም ማለት ነው።
አዎ አዎ፣ እንቅፋት። ይሄ እንቅፋት ደግሞ የፐርሰናሊ ብቻ ሳይሆን አገራዊ እንቅፋትም ያጋጥም ብያለ ነው። እዛ ራሱ ተፈልጥ ነው ይላል። እና የዛ ጊዜ ምንድን ነው ሁለት ነገር ነው የሚሉት። አንደኛ ነገር ተሰባሰቡ፣ ተነጋገሩ፣ ኤክስፒሪየንሳችሁን ሼር አድርጉና ጻፉት። ይሄ 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 ይሻለ ምንድን ነው ሶሉሽኑ ሾርት ተርም ሚዲየም ተርም ሎንግ ተርም የሚለውን አወጡና እናንተ ደግሞ ባላችሁት ዘርፍ እንዴት አድርጋችሁ ነው ኮንትሪቢዩት ማድረግ የምትችሉት። እና በሁለት ነገር ነና በአንድ ነገር ነው ምንድን ነው ይሄ ሁሉ የተማርነው ነገር አሁን ነው ማሳየት ያለው። በዚህ ከባድ ጊዜ ላይ ነው የኛ ተጠሪ ማና የሚሆነው። ስለዚህ ትንሽም ቢያስደነግጠን የሚያጋጠመንን ነገር ፌክሽን በዚህ በቅርብ ጊዜ የነበረው አለመረጋጋት ትንሽ ሰከን ብለን መቀጠል እንዳለብን ግዴታም አለብን ለወጣቱ። ስለዚህ አሁን ለበረ ጥያቄ ይሄን መለስና ወይም ሴሚናር ላይ ያደረግነው ምንድን ነው በፊት በነበረ እቅድ ይሄ ቢሮክራቲክ ቻሌንጆቹ የነበሩት አሁን ለምሳሌ ይሄ እንዳልኩት ህጎቹ ትሪክል ዳር አረጉም እስከታች በሚለው ሰው በሰው እንዴት ነው የሚያውቀው ኔትወርክ ካላቸው እነዚህ ሰዎች እንድናገኛቸው። ሁለተኛ ሚዲያ ላይ ብዙ ሰዎች ማቃረሻ ሚዚና ኔትወርካቸው የተጠቀምን ሚዲያ ላይ ለህብረተሰቡ ራሱ እንዲሰማ ፊት ለፊት ህብረተሰቡ ምን አይነት ፕሮግራም ራን እንደምናደርግ ሶሻል ሚዲያ ላይ እያወጣን ነው። ይህ ምንድን ነው ችግሮችን ቢኖሩ አሁን ለምሳሌ በቢሮክራሲ ላይ ተሰሚነት የሆነ አሁን ሞር ዩናይትድ የሆንን ነው። በቅርቡ ጊዜ ያን የያሊ ሚቲንግ አለን፣ ሚዲያችንን እንጠራለን። ስለዚህ ማንነታችንን ሞር ስናስታውቅ እነዚህ ቢሮክራሲዎቹ ወይም እነዚህ ህጎቹ ትሪክል ዳን ቶሎ ቶሎ እንዲያደርጉ የሚረዳ ብለን እናያለን። ያሊ የተመለስ ነው ያገኘህን ብቻ ዛ 2019 ብቻ ሳይሆን ኦቨሮል አሊ ዝና ያለን እንደሆንም ሆኖ ወጣቶች ላይ ብቻ ደግሞ የሚሰራው አንድ ላይ እንደ ሳብ ግሩፕ እንገናኝና እንዴት አድርገን ነው የምናፋጥነው፣ ስፔሻሊ የስራ ፈጠራ ላይ እንዴት አድርገን ነው የምናፋጥነው የሚለውን ነገር ኤንድ ከመንግስት ቢሮዎቹ ጋር ያሉትንም እንዴት አድርገን ነው የምንረዳው ይኖርም ነገር ያሰብነው።
ሌላ የመጨረሻ አንድ ጥያቄ ምንድነው? ዘንድሮ ላይ እንግዲህ በኮቪድ-19 ቫይረስ ምክንያት እናንተ ተሳትፋችሁበት የነበረው መርሃ ግብር አይደረግም። ተሳታፊዎች ዌብሳይት ላይ የሚሰጥ ትምህርትና ስልጠና እንዲያገኙ እየተደረገ ነው። ይሄ መሆኑ ተሳታፊዎችን የሚያሳጣቸው ነገር አለ ወይ ብለ ታስባለህ ወይ? እንዲሁም ደግሞ እንዲሁ ለተሳታፊዎች ይሄንን ጊዜና ይሄንን ሁኔታ በምን መንገድ መጠቀም እንዳለባቸው የምታስተላልፈው የመጨረሻ መልእክት ጋር ለሱ ልቀበል።
መጨረሻ ምለው ነገር ማንዴላ ፌሎሺፕ ያሊ ፕሮግራም በጣም ህይወት የሚለውጥ ነገር ነው። እንደዚህ አይነት ጊዜ ራሱ ሳጋጥም ቀስ ያፍ የኮንፊደንስ የሚሰጥ የያሊ ፕሮግራም የተማርነው ነገር ስለሆነ ሄዳችሁ ይህን ፕሮግራም ስትወስዱ ወይም በኢንተርኔት ላይ ያሉ ፕሮግራሞችን ስትሰሩ የጀመራችሁትን ጨርሱት እና ልዩነቱን በደንብ ጨርሳላችሁ። እሱ ነው የምለው። አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በአዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። በዓለም አቀፍ ተቋማት መረጃ መሰረት ከ4 ሚሊዮን በላይ ነዋሪዎች ባሏት አዲስ አበባ የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር በሚመሳሰል የቴክኖሎጂ ውጤት አዲስ አበባ ላይ ካስተዋወቀ 5 ዓመት ተቆጠረው። ቴክኖሎጂው ከ7000 በላይ ለሚሆኑ ነዋሪዎች የስራ እድል ሲፈጥር የትራንስፖርት ችግሩንም እየቀረፈ ነው። በዚህ በይነ መረብ ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይራይድ መስራችና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ አንድ ወጣት ጋር ቆይታ አድርጋለች። እንደሚከተለው ይቀርባል።
ከአንድ አመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር። ፀሐይ ላይ ሲሰራ ውዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና ጊዜ መስራት እንደሚችል ሲያውቅ ግን ስራውን ትቶ የሜትር ታክሲ ስራን ተቀላቀለ። ከአመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል።
የተሻለ ነው ከበፊቱ ስራዬ። ወረድ በፊት ተቀጥሬ ነበር የምሰራው፣ አሁን የራሴን ስራ የምሰራ አድርጎኛል። አጋጣሚ አሁንም እየተማርኩኝ ነው። ከርቼ ራሴን አስተምራለሁ፣ ቤተሰብም እረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ላይ ሰው ያው ደስተኛ እንደሆነ ነው እየነገረን ያለው። ደህንነቱን ተጠብቆ ነው የሚገለገል ያለው። ስለዚህ ያው ሁሉም ደስተኛ እንደሆነ ነው የሚነግረው።
ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪና አሽከርካሪን በሞባይል መተግበሪያ ወይም አፕሊኬሽን እና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የ30ዎቹን እድሜ ለመቀላቀል የሚንደረደር በአሜሪካን ሀገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ህብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል።
ኦፖርቹኒቲ የሚሆነው ችግሮቻችንን የምናቃልልበት ወይም የምንፈታበትን ነገር ይዛ ስንመጣ ነው። እና ያው ብዙ ሰው ሀገራችን ደህነች ሁሉ ይታወቃል። እይታችንን ካስተካከልን ያ ደህንነታችን ደግሞ ኦፖርቹኒቲም ነው። እንግዲህ ለስራ ፈጠራ ሰዎችንም ኢምፓወር ማድረግ እንችላለን ብዬ ስላሰብኩኝ ነው። ኦፖርቹኒቲ ስላየሁኝ ነው።
ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሃል አንዱ ነበር። ኩባንያው እንዴት እንደሚሰራና በትራንስፖርቱ ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርም መፈታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል።
ኡበርን ሰክሰስ ካየሁኝ በኋላ ሲሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች የሉ። ምክንያቱም ኢትዮጵያ ውስጥ ያለውን የትራንስፖርቴሽን ዲማንድ ኒዱ ሁላችንም እናውቀዋለን እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት እያሰብኩኝ እነሱም ኢትዮጵያ እንዲጀምሩ ስጠይቃቸው ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጄ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው 2016 መንግስት ላይ
ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋት በተለይ ደግሞ ኢንተርኔት በስፋት አገልግሎት ላይ ለመዋሉ ከባድ አልነበረም?
ከባድ ነበር። እንግዲህ ያው መጀመሪያ ሲያው ያው አብዛኛው ግን ኢንተርኔት የሚጠቀመው ሶሻል ሚዲያ መከታተል እንጂ ኢንተርኔት ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበርና ከባድ ነበር። ግን ያው ሰዎች ደግሞ ተከሙን ሲያዩ መከሶስ ነገሮችን ነው እንግዲህ ሪዞልቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይሄንን የትራንስፖርቴሽን ሴክተሩን። ሌላውን ደግሞ ከዚህ ውስጥ ይጠራ የነበረው ይሄ ግምታዊ ዋጋ ኔጎሼት እናደርግ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፈንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይሄንን እስካሳየነው ድረስ ሰው የማይጠቀምበት ሁኔታ የለም።
እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲልና ኢትዮጵያዊ እንዲሆን አድርገናል የምትላቸው ሰራሮች ምን ምን ያካትታሉ? እንደው ለምሳሌ ለመጥቀስ ያክል
የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝድ አደረግነው ማለት ከቦታ ልክ እንደ ታክሲ እንደምንጠቀመው ሜትሮን ኦን ያደርጋል። እንደርስበት ቦታ ስደርስ አፕሊኬሽኑ ሲዘጋው የሚመጣውን አማውንት በካሽ እየከፈለን የምንሄድበት ሁኔታ ነው ያለው። ሌላው የእኛን ኮሚሽን ኮሌክት ስናደርግ ኡበር ላይ አውቶማቲክሊ ከማገኘው ገንዘብ ላይ ኮሚሽን 20% 25% ዲዳክት ተደርጎ ወደ ኡበር አካውንት ነው የሚሄድ። ኢትዮጵያ ላይ ግን ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ፣ እዛ ውስጥ 1,000 ብር ያስቀምጣሉ። እኛ የምንወስደው ኮሚሽን 10% ነው። ስለዚህ የመቶ ብር መንገድ ሲሄዱ 10 ብር ዲዳክት እናደርጋለን ማለት ነው። አንደኛው ከኡበር የሚለየው ይሄ ነው። ሁለተኛው 24 ሰዓት 7ቱንም ቀን የሚሰራ የጥሪ ማዕከል አለን። ኢንተርኔት በሚያስቸግርበት ጊዜ ኮንሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ ቋንቋ መምረጥ መቻሉ፣ ይህም ትንሽ ከኡበር የተለዩ ፊቸሮች ናቸው።
እንግዲህ አሁን 5 ዓመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ጠቃሚ ሆነዋል?
ከ7050 በላይ አሽከርካሪዎችን በእኛ መያዝ ችለናል። 40 በላይ ሰራተኞች ቢሮአችን አሉ። ይሄም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስለቀነስ ነው እንጂ ይሄ ቁጥር እስከ 100 ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከ30-40 ሺህ ታክሲዎች ትናንሽ ታክሲዎች ያስፈልጓታል። እነዛን ቁጥር ማሳደግ እና ብዙ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን።
ወይ ሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር? ምን ደረሰ? እየሰራ ነው ወይ?
አዎ፣ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን 50 መኪኖች ከ2 ሳምንታት በፊት አስረክበናል። በዚህ ወር ሁለተኛው ዙር 50 መኪኖች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን 50-50 እያደረግን ጎላችንን ሂት ለማድረግ ነው እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል፣ ግን ቅድሚያ የምንሰጠው አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጂዎች ሴቶች ናቸው። ብዙ ጊዜ ለጥቃት እስከመደፈር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይህን ሴፍቲ እንዴት እንቅረፍ ነው። ሁለተኛው ደግሞ እንዴት ሴቶችን ኤምፓወር እናድርግ ነው። አንደኛ ሴቶች ጥንቁቅ ናቸው። ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱን ኤምፓወር እናድርጋቸው፣ ይህንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው እየሰራን ያለ ነው።
ከዛ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁ እና ለሌሎች ሀገሮች የማስፋትም እቅድ አላችሁ?
ልክ ነው። የላይቤሪያ፣ አይቮሪ ኮስት እና ጊኒ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራ ረን አድርገን ነበረ። ይሄ በኮሮናው ምክንያት ዲሌ አድርገነዋል። ግን ያው አላማችን በሰማይ ኢትዮጵያ ኤርላይንስ እንደሚሄደው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት።
እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው፣ በቴክኖሎጂ የማስፋት አላማ አለ?
አዎ፣ እንግዲህ አሪፍ ፔይ የሚባል የፔመንት ፕላትፎርም አለን እና አሁን ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካር ሪደር አለች፣ በዛ በኩል ሰዎች መገበያየት ይችላሉ እና ያ አይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛይረድ ቀጥሎ ሮል አውት የምናደርገው ፕሮዳክታችን እሱ ይሆናል።
እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂ መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ካንተ ኤክስፒሪየንስ ተነስተህ የምታካፍለው ምክር ካለ?
ለምሳሌ ጉግልን ብናይ፣ ራሱ ኡበርን ብናይ፣ አማዞንን ብናይ፣ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂና በዳታ ብቻ ቢሊየንስ ኦፍ ዶላርስ ወርዝ የሚያደርጉ ካምፓኒዎች ያለበት ዓለም ላይ ነው እየኖርን ያለ ነው። ኢንዱስትሪያል ሪቮሉሽን አምልጦናል። አሁን ግን ይሄ የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት ማውጣት የምንችለው። ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን ትሬኒንግ እየሰጠን የተሻለ ፕሮዳክት ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት መውጣት ይችላል።
ዛይራይድ በሞባይል መተግበሪያ የሚሰራውን የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመውም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአሜሪካ ድምጽ ዘጋቢዎችና አዘጋጆች በሙሉ ከየመኖሪያ ቤታችን ሆነን የምናዘጋጅላችሁን መርሃ ግብር እዚህ ላይ ፈጸምን። ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ ዘጋቢዎች ጋር አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።
የኑስ ቃል በሰቀቀን ግርም ይላል ትዚያ